ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ እሁድ ጥቅምት 11 ቀን 2016 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶችን እነዚህ የአማራ ወጣቶች ከታገቱ
እሁድ ጥቅምት 11 ቀን 1419 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል ከመቼ
በአሳለፍነው ሳምንት በፍኖተ ዲሞክራሲ ተላልፈው የነበሩ ሐተታዎችንና ጽሑፎችን በድጋሚ አቅርበን ክፍል 1 ዝግጅታችን ይጠናቀቃል። የሐሙስ ጥቅምት 8 ቀን 2016 ዓመተ ምህረት የፍኖተ ዲሞክራሲ ሐተታ
ግብን ማወቅ አለመልቀቅ ወሳኝ ነው። ማንኛውም ትግል መነሻውንና ግቡን ጠንቅቆ ማወቅ አለበት። በመሃል የማይደናቀፈው መዳረሻውን እስካወቀና እስካልሳተም ነው። ግራ ቀኝ መፈክሮችን ማስተጋባት፣ ግብን ሳያውቁ መለፈፍ፣ ቀዳሚ ተከታዩን ሳይለዩ ማስተጋባት ውዥንብርን ያሰፍናል። የሽግግር መንግስት መፈክር ትክክል ቢሆንም ነጻ አውጣነው በተባለው አካባቢና መንደር ጊዜያዊ መንግስት አስተዳደር መሰረትን ማለት ዝብርቅርቅንና ችግርንም ማባባስ ነው። ከትንሽ ጊዜ በፊት የሽግግር መንግስት መፈክር አክትሟል ጊዜ አልፎበታል ሲሉ የነበሩ ዛሬ ሽግግር መንግስት ሲሉ በቅንነት ነው ብሎ መቀበሉ ማመኑ ቢከብደን አያስወቅሰንም። በቅርቡ በይፋት የተከሰተ የእርስ በርስ ፉክቻና ህይወት መጥፋቱም በቂ ማስጠንቀቂያ ነው። ለግል ስልጣን ቀድሚያ የሰጡ ክፍሎች ትንሽ ገንዘብ እየበተኑ ተከታይ አፈራን በሚል እያበጣበጡም ናቸው። ቀድሚያ ለትግሉ ለድሉ ቢሰጥ መልካም ነው። ፉክክሩና ክፍፍሉ የስልጣን ሽሚያው ባይቀድም፣ በዚህ መንፈስም ኢትዮጵያን እንጂ ግለሰብን ታላቅ ማለቱ ባይቀድም አዳናቂነን ባዮች ወደዱም ጠሉም አገርን በግለሰብ ከተኩ ጥፋት ያስከትላሉ። የሽግግር ሂደት መንግስት መፈክር ወቅታዊና ፍታዊ መሆኑን በአሉታዊ ማለትም ቀውሱ በመቀጠሉ አረጋግጧል ማለት ይቻላል። በየካቲት 66 ጊዜያዊ ህዝባዊ መንግስት ይመስረት ያልነው በፋሽስቶች እና ባንዶች ባይደናቀፍ ኖሮ ዛሬ ያለበት የከባድ ቀውስ ሁኔታ ባልመጣብንም ነበር። የደርጉ ሲያከት የሽግግሩ በወያኔ ተደናቅፎ 27 አመት ፍዳ ይተናል። ከዚያም እብሪተኛና ዘረኛው ኮሎኔል ባሚካ በአሜሪካ እርዳታ ስልጣን ይዞ ኮሎኔል አሻግሬ በሉኝ ብሎ አሾፈብን፣ መቀመቅ ከተተን፣ እንጦርጦስ አወረደን። በከይሲ ሂደቱ የተጠቀመው ሃይማኖትንና ኦሮሞነትን ነው። ለስልጣን ከመድረሱም በፊት የወያኔን አለቆቹን ሚስጥር ለኦነግ መሪዎች ያቀብል ነበር። ስልጣን እንዲያዘም ኦነግን አምኖ በክብር ጋብዟል፣ ረድቷል፣ አስታጥቋል። አማራና ክርስቲያንን በሜንጫ የሚለውን አውሬ ምሁርና የቄሮንም መሪ በክብር አስተናግዶ ህዝብ ላይ ሁር ለቆታል። ይህ አውሬና ፋሽስታዊ ውርጋት ስንቱን አማራ ሳርዶ ወደ መጣበት አሜሪካ መመለሱንም ታዝበናል። ሰረዝቦችን ዙሪያው ሲሰበስብም ከባህር ወጣን የመጀመሪያው ኦሮሞ አዳም ነው የሚሉ መሐይሞችንም ማቀፍ ከቶም አረሳም። የጠበብ ኦሮሞዎችን ጎራ ለማድመቅ ደግሞ በራሱ ጴንጤ ሃይማኖት ተጠቅሞ እንበልጽግ በሚል የዋሆችን አሰባስቧል። ምዕራባዊንም የሚደግፉት ጸረ ተዋህዶ ጸረ ሙስሊም ቀስቀሳንም ቦግ አድርጓል። ተዋህዶና ሙስሊም ምዕመናንን ጨርሷል። መስጊድና ቤተክርስቲያናትንም አጋይቷል። ህዝብ ተቋቁሞት እንጂ የሃይማኖት ጦርነት በአገር ሊቀሰቀስ ያልፈነቀለው ድንጋይ አልነበረም። በአሁኑ ጊዜ ደግሞ የፋኖ ጥቃት እያፈጋው ሲመጣ የባህር ወደብ ወሳኝ ነው በሚል ሽፋን ጦርነትን እየቀሰቀሰ ነው። ማናመጣው ማን ሊጠቀምበት እየጣረ ነው ስንል መልሱ ሚስጥር አይደለም። እንደባድሜ ጊዜ ህዝብን ማግጄ የፋኖን ትግል አቅጣጫ አስቀይሬ እርቂት አመጣለሁ ብሎ ከቃዠ ማንም አሁን የሚማገድለት የለም። ካሉም ምሳቸውን ያገኛሉ። ለፍጅት ሲዳረግ የቆየ ህዝብ ላምባገነኖች ሰለባ አይሆንም። ጦርነት ከቀሰቀሱ መዘዙ ቀላል አይሆንምና ለግንጠላ የባዘኑ ጠባቦች ዛሬ በጦርነት ወደብ እናገኛለን የሚሉት ቡንጫ አልፋ ንግግር ከመሆን አያልፍም። ኤርትራን ማን አስገነጠለ? አሰብን አንፈልግም ውሰዱት ማን አለ? ኮሎኔሉ ራሱ የሻቢያን ደጋፊና ሎሌ ሳለ ቤት ዞሮ ነው እስከዛሬ የትከርሞስ ነው ህልውናችን ከቀይ ባህርና ወደብ ነው ሊለን የሚቀባጥረው ብለን መጠየቅ እንገደዳለን። ኤርትራን ማን አስገነጠለ? አሰብን አንፈልግም ውሰዱትስ ማን አለ? ኮሎኔሉ ራሱ የሻቢያ ደጋፊና ሎሌ ሳለ ቤት ዞሮ ነው እስከዛሬ የትስከርሞ ነው ህልውናችን ከቀይ ባህርና ወደብ ነው ሲለን የሚቀባጥረው ብለን መጠየቅ እንገደዳለን። የህዝብ ዋናና ቀዳሚ ስራ የኦሮሞ ማዘረኛ አገዛዝን ትግሉን ቀጥሮ ማቸነፍ ማስወገድ ነው። አዲስ አጀንዳ አዲስ ግዳጅ አያምጡብን። ኢትዮጵያ አንድነቷ ተከብሮ በነጻነት ትኖር። የዘረኞቹ ፋሽስታዊ አገዛዝ በትግላችን ይውደም። ኮሪያን ተመክሮ ያጤኗል። በኢትዮጵያም ብዙ ጊዜ ተከስቷል። መሪን ከመጠን በላይ ማዳነቅን ይጠቅሳል። አምልኮ መሰል ማዳነቅ ግለሰቡን አገዝፎ ጣራ እስኪበጥስ ድረስ መውሰድ። በአሁኑ ጊዜ በዓለም አቀፍ ደረጃ አይነት ምሳሌ ሰሜን ኮሪያን እምራ ዱባይ አምባገነን ሲሆን በኢትዮጵያ መሰል ቅዠት ተሞክሮ ከሽፏል። መንግስቱ መለስም ሞክረው ነበር፣ ብዙዎች ጣዖት ተረባን አልቀበል ስላሉ አልተሳካላቸውም። ለውጥ ፈላጊ የድርጅት መሪዎችን ተወክለ ሰውነት ሲጭኑባቸው የሞከሩ ብዙ ነበሩ። ይህ ስህተት የጋራ አመራርን መርህ በጥብቅ ይጻረራል፣ ኢዲሞክራሲያዊም ነው። ድርጅቱን በግለሰብ ይተካል፣ ግለሰብን የሚመለክ ያደርጋል፣ ድርጅትን ያጫጫል፣ ወደ አምባገነንነት ጥርጊያ ያዘጋጃል። መንግስቱ የወጥ ቤት የተከበሩ ኃላፊ መባል ቀረው እንጂ የሁሉ አዛዥና ኃላፊ ነበር። በአንጻሩ ከበየነ ጴጥሮስ ሌላ ደቡብ ሰው የነበራት አልመሰለችም ነበር። የብርቱካን ሚደቅሰን ጫማ ሳሚዎች በስተው ነበር። ኮሎኔሉም ተደፍቶ ጫማ የሚስምለት ወራዳ ሰው እንዳገኘ ሁሉ አይቷል፣ ታዝቧል። የነሱን በነሱ ብለን ስንተወው ለኛ ግን ያሳሰበን የተክለ ሰውነት መዘዝ ትግላችንን መጉዳት ሲጀምር ስላየን ነው። በአሁኑ ጊዜ የፋኖና አገር ወዳዶችን ትግል እንቅፋት እየሆነ የመጣው በየቦታው ብቅ ያለው የተክለ ሰውነት ዝንባሌ ነው። ወጡ ሳይወጣወጥ ወስከምባው እንደተባለው ገና ስልጣን ህዝብ እጅ ሳይገባ አዛዥኔ በሚል መገፋፋቱ በስቷል። ታላቁ መባል የጀመረው ሰው በራሱ አንደበት አንድነት የለንም ሲል ተደምጧል። ሂደቱ ይህ ችግር መሆኑን እያሳየ ነው። ከወዲሁ የግለሰቦች ታሪክ ተጋኖ እየተጠረቀ ነው። እንደ ግሪኩ እስክንድርና እንደ ፒተር ዘ ግሬት ታላቁ ሳይጨመርበት ስሙ የማይጠራ ግለሰብም አለ። ተጨባጭን ሁኔታ የሚፈልገውን ምስጢራዊነት ተጻረው የምስራቅ ጎጃም፣ የደቡብ ጎንደር፣ የሰሜን ሸዋ፣ የምናምን ወሎ ጦር አዛዥ ወዘተ ብለው ራሳቸውን የሾሙም አሉ። በፈቃዳቸው የሾሟቸውን ታሪከ ብልሽዎች ባገዛዙ አስወግዱ ታረሙ ሲባሉ እኔ የሾምኩትን ማን ደፍሮ ይቃወመናል ምላሽ ሲሰጡም ተደምጠዋል። የደገፉትና የጮሁለትን ዜጎች ከመጤት ሳይቆጥርና እጅ ሰጥቶ ላገዛዙ የሰገደ ግለሰብም ተክለሰውነቱን እንደ መሳሪያ ወልውሎ በየመድረኩ ይዋርቃል። ተክለሰውነታቸው ያፍናል ማለት እንችላለን። ይሄ እኔ ከወዲሁ ትግል ጎታች ፉክክርን ጭሯል። በዚህ መዘዙ ድብቅ አይደለም። የጋራ አመራር መርህን ማስረገጥ ያስፈልጋል። የሽግግር መንግስት መመስረት የተባለውን ማክበር ያሻል እንጂ ራስን እንደ ኮሎኔል አሻግሬ አድርጎ አለመውሰድን ግድ ይላል። በአምባገነንነት ወይም ተረኛ ገዥነት ማንም ሊደላደል አይችልም። ስለዚህም ተክለሰውነትን በዚሁ በእንጭጩ መቅጨት ወሳኝ ነው። የጋራ አመራርና ኃላፊነት የተባለው ተክለሰውነትና አምባገነንነትን ለመጻረር ነው። የሽግግር መንግስት ጽንሰ ሐሳብነት ከዴሞክራሲያዊ ለውጥ ጋር የተያያዘ ነው። እንደ ኦሮሞማ ፋሽስቶች ትንግርታለን ወይም ተረኛነን ክርክር እንግባ ካላል በቀር ተክለሰውነትም ኮሚቴንም ድርጅትንም በአንድ ሰው እንደሚተካ ደርግም ወያኔም አሳይቶናል። ወደዚያ የመመለስ ፍላጎት ያለው ዜጋ አለ ብለን ማሰብም አንፈልግም። ከወዲሁ ይወቁት፣ የህዝብን ስልጣን የሚቀሙት ማን ሆነ ማን እስከመጨረሻው እንታገላቸዋለን። በአምስት ዓመት የኮሎኔሉ አገዛዝ እርቃኑን ወጥቷል፣ መጪው ውድቀቱ ነው። ስህተት ፈጽመን እንዳንሰራራብን እስካላደረግነው ድረስ ይህንን ስህተት አንፈጽም። አምባገነኖችን ጸንተን እንታገል። ኢትዮጵያዊነት ያቸንፋል። ኢትዮጵያም በአንድነት አቸናፊ ትሆናለች። ታዲያ ስታንቱና ሁሉም የፖለቲካ እስረኞች በአስቸኳይ ይፈቱ። ዘረኛ አገዛዝ ይውደም።
Gara o shenterere ዝና ባባቲው ተስማሚ ዋየለ እጅ ቢሆን እንጂ ዳሞራ ስጋቺ አንቻትን ነበር የሚፈሳል ደማች ለበቶ ከሆነ ለቁም ነገር ጉዳይ ለቁም ነገር ጉዳይ ጎረቤት ወዳለን እንሄዳ ተከታይ ግን ሀገራችንን ክፉም ያስባትን ክፉም ያስባትን ቆራጥ ነን ልጆቿን አንወድም ፍቃትን አንወድም ፍቃትን ባባቶቻችንን የተረከብንሽ እናት ሀገራችን የምንወድሽ
ያደብ ከህይወት አሰፋ ስር የተደደ የቅጥፈት ፖለቲካ በይዘቱ እየዳበረ መጥቶ የአፍሪካ ምድር ነቅፈሳ ለመሆኑ ማንም ያጣዋል በያልገምጥም ዘመናትን እየተጓዘ መጥቶ አገር ከመያወድምበት ደረጃ ላይ ለመድረሱም ዙሪያ ገባውን ለሚተዘብ ሁሉ ግልጽ ነው። በዚህም ረገድ የቅጥፈት ፖለቲካ አራማጆች በባህሪያቸው ይለያዩ እንጂ ግብራቸው በሀገር ጥፋት ላይ ያተኮረ ለመሆኑ የሚያሻማ ነገር አይደለም። መሰረቱ ፖለቲካ ሲባል አላዋቂዎች እየደረሱ የሚያነኩሩት የጠላቂ ጣ ሳይሆን በነቆና በበቆ የህዝብ ልጆች አማካኝነት የህዝብ አስተዳደር ጥበብ የሚረቀበት ዘዴ ነው። ስነ አስተዳደራዊ ኩነትን ከወቅታዊ ጉዳዮች ጋር በማዛመድ የህዝብ እንቆቅልሾች የሚፈቱበት ጥበብ እንደመሆኑ መጠን ፖለቲካን ሳይንስም ያደርጋዋል። ጥበብን የተላበሰ ፖለቲካ ደግሞ በቆራጥ ታጋዮችና ተራማጆች አስተሳሰብ ባለው የማህበረሰብ ግንዛቤ ይወሰናል። አርበኛ እልህ አስጨራሽ መስዋዕትነትን እየከፈለ ህዝብ ዳር ሆኖ እሳት የሚሞቅ ከሆነ ትግሉ መሃል መንገድ ላይ መቅረቱ አይቀሬ ነው። ብዙውን ጊዜ የህዝብ ግዴለሽነት እና ወኔ ማነስ ለታጋይ አርበኛ መከራ ሲሆን ቆይቷል። አፍሪካ ምድር ላይ እየተስተዋለ የኖረው ይህ ልማድ መፈንቅለ መንግስትን እየመራ አብዮትን ሲያመቅ ኖሯል። ኢትዮጵያ፣ ሱዳን፣ ግብጽ፣ ማሊና የአሁኑ የኒጀር ክስተት ተጠቃሽ ናቸው። ታጋይ ዜጋ አመጽን አስተካክሎ ሲመራ ህዝብ ከጀርባ በሚመጡ ሌቦች ከተሰረቀ ወደማያውቀው ጎዳና እየተነዳ እንደሆነ ሳያውቀው ኖሯል። ህዝብ ቆም ብሎ አቅጣጫ ማየት ከተሳነው እነ ብርሃኑ ነጋን የመሳሰሉ ርካሾች ሲጫወቱበት ይኖራሉ ማለት ነው። ይህ በሆነ ማግስት ደግሞ ጉዳቱ ለህዝቡ ቢሆንም በዋናነት ኪሳራ ላይ የሚወድቀው ያው መከረኛ ታጋይ ክፍሉ እንደሆነ ብዙ ጊዜ ታይቷል። ስለሆነም ለአንድ ትግል የተባበረና የቆረጠ የህዝብ ተሳትፎ ለታጋይ ቡድን ወሳኝ እንደመሆኑ መጠን ህዝብ ዳር መቆም እንደሌለበት ሊሰመርበት ይገባል። ህዝብ ለህዝብ ካልተገናኘና ታጋይ ለታጋይ ካልተናበበ በስተቀር ትግል ብሎ ነገር ወይ ይከስማል አለያም ይራዘማል። የአማራ ትግል ለአማራ ብቻ የሚመስለው ኦሮሞ ካለ ራሱን የቻለ የማህበረሰብ ችግር ተብሎ ይመዘገባል። ይህ ምሳሌ ነው። ኢትዮጵያ ምድር ላይ የሚከሰተው የአገዛዝ ችግር የአንዱ ብሔር ወይም ጎሳ አሊያም ደግሞ የአንዱ ሃይማኖት ብቻ ሆኖ መወሰድ የለበትም። ጎርፉ ሁሉንም የሚጠራርግ ነውና አንዱ የህዝብ ክፍል ፍዳውን ሲከፍ ለሌላው የህዝብ ክፍል ደግሞ በድል አድራጊነት ሲጀነን በአመታት የሚቆጠር ጊዜ አልፎታል። ይህም ሆኖ ሳለ ግን የአንዱ ህዝብ መከራ ለሌላውም እየተረፈ ሲያልፍ መኖሩንም እየተሸኘ የኖረውን ታሪክ ማስታወስ ይቻላል። የአፍሪካ ትልቁ ችግር ይህ ነው። አንድ ቋንቋ አልናገር እያለ አምባገነኖች ልሳኑን ቆልፈው ሲጫወቱበት በኖሩ براسو تاریک است تمزگو یگنیال نگر ولی یاد درسی متادک مو یه بچه سایهون بکنن نت یه تنساون آماسی گفترو کم بگنن چ آماسر یه منت تفزبم اندله یه بزودشو ی آفریقا هزبوش تاریکونو آلفال یه نبل بال قایاو یه میبردیم مایمس لیه هزبام است تا کاتاترو بزوم سایکویی بتکیت انجاو چن نسرابی پلیتیک نیوش مکنیت یه وحش تاسیون قایتوال ین بزوم سان نرکی یان اگر آبیوت مایت ایچالال دیموکراسی اندیسف نیت در رگو مراره تگرلو باو سون ور روبر لاوچ نبتدن ببرای هزب کفل سبب بنچی چوک ارتوال یه کتونم یه من رساو یه راسا چن اگر مدفو تاریک نو انکوی هونو یه اگر لیجوچ مسواتن نتن کفلو الفا الاف ور روبر لاوچ یه تفلفلو بات افریکاویت اگر لمونو تصفو يتقمتو يوردت تاريخوا مسكاري نو يه يهون بندقمو يكتفت پولتيكاو درتو پولتيكا نيانن باوش بمماغت اچو اندهون قلتش تدرگو يتصعف تاريخ علن ديموكراسي يالغا دبصفنو يهزبو تواستنا اندير رقاقت يمستالمو علاما كغب سايدرس هلم يهون مقرسو يزيك استد مار رقاقشا هونوال یه یه تکانات چفه یه میکاربو یه هزبوش تگل اند عبی احمد یالو گودولوگ لسف بهتر موسیزو ایانت کسبت بمانو انده هنه بجتای اللوم یرسو گدگواد مچ انده میکوفر عید تا وکم منجی یاگر لو آلاوینت ادگالای ودکو هزب برهاوی یه تسک ایبال لبت وقت یه چگدین گدگواد سی کوفر یه میتاین گدنیا سوکونو قویتوال این بدیل گزی ملل سبتی هنال دن نه یه جمر کتن هست سابق اتل یه هد پلیتیکا بعد دگوت اگرات یراسون ملک سیز بتر دگی اگرات دگمو یه کف مثلاً تلتروسی گاز با یه نو تاریک لایاله گزی به من نسات نگرو هد نه نه پلیتیکا بعد دگو عالم نه بتر دگی اگرات مکاکل یه گلالی یونتی زو سلمانو رو فنتو ادرگو یه میاسای مگلچا عالیه بزیر اگر یم ارباویان پولیتیکا یه افریکان پولیتیکا یه تچانو بنو ربت متن شکمو آلور دلت بلو سیگو ربت مقویتون تاریکوست اند بلو اسکم توتال لزیمی مثلال یه گرو گجوت چکز بود چست چوگار ایتن ندمتونو زمناتن یاسال لفود بعد که تگنب با پولیتیکا یم ارباویان بچای یهونه یه افریکا اگهور دم یه فسسبتن دینور تلییتو یه تفتر اسکم کی مسلم درس به مستعد لای علّه یه این توت آفنتا تحسد پروپاگاندا لایم می مسافرت اون پلیتیکا تشکامی هنو یه نویم مای بالگف سرگف بات قیتوال تقرگف بات قرف زبوش لایشی وردیم می مرد کاتوت نچوچ یا زومبا من واتن ادمار بیادر گوتم سوگر بدلای چون گلس به می مسل ارداتا چو دیشفنو یترالو یک دماون سوور بدل بتری یک الف نایزت یلوتو لیزان نفیم مایفلگوتن مکرا به مایفلگوت هزولای سیچنو اینورالو پلیتیکان باوجود ارگومو هزبچون باوجود سیاست دادرو زن نفیم مایلوت نچوچ آفریکان یالوگو یهوت ابتو یک سوواسی گتود اما کاریتشو بزناو این دگمو دیکدود ایچلوم یه آفریکاییان پلیتیکا وشات یه میل ترگوامی اندیست تا ویاد رگوتم که زیان سارند هنر مگنزب ایچالال. به دموکراسی متک ام باگندن نتیجه سپنه هزبوش ادمیر کچون بدربچ کنا اندیما کو با مادرگ بکولم سماچو گلتو ایتایال. یه دگمو یه کتفت پلیتیکاییام تاوت آسند جمهانو متن کبر وگان سیاس کفل قویتوال. این تکتلو تادیا آفریکا مدر اکرافی بالمت فاتو مکنیت آهگورو یشمک تواگی حیلات تو آیوکم به هزب سم چکن نبرها یمیگباو اممازی یتی یللی نو وانو نگر گن ای حیل اللم چکنانو گزو تور مسبک اند نگر نو بسبکو تور تلاتن دل علمات رک دنگمو بگر باشو دیل نگر ایهونال برای ورده ویم چکای گبا الگ زنبای بودن به هگرو وست قطرو کلال ایدلم اگر انده تلاتا سالفو ستو هزبن دسک ای در رگه تاگای تبیه منورونم وی یعنی تکسو ماسایا ماسکمت یچالال ይህን በተመለከተ ማጠቃለያ መስጠት ከተፈለገ የአፍሪካ አማጺ ቡድንን ጉዳይ ውስጡን ለቄስ ብሎ ማለፍ ሳይሻል አይቀርም። የሽሮ ድንፋታ እስኪወጣ ላፍታ እንዲሉ ከአፍሪካ አልፎ ለራሳቸው ለፈረንጆቹም የሚሆን እስኪመስል ድረስ ጫፍ የማይዘልቅ ትግል ተብየውን በአፍሪካ ምድር ሲያንተከትኩ ኖረዋል። ከዚህ አንጻር ጠቅለል ተደርጎ ሲታየም የአህጉሩ የትጥቅ ትግል በቅጥፈት ፖለቲካ የተመሰረተ ለመሆኑ ይሄው ማሳያ ነው። በዚህም ሳቢያ የአፍሪካ አማጽያን አገር በማተራመስና የህዝብ አንጥራ ሀብት ዘርፎ በማዘረፍ በኩል ያልተሳካላቸው ጥቂቶች ሲቀሩ፣ ብዙዎቹ ግን የሆነውን ሁሉ አድርገው አልፈዋል። እንደ ሰው ተፈጥረው እንደ ሰው የሰሩት ስውር ግፍ በአፍሪካ ታሪክ ላይ በግልጽ ተጽፎ ተቀምጧል። ለዚህ ተንኮል ደግሞ የፈረንጆቹ እጅ ከፍተኛውን ድርሻ ወስዷል። መካከለኛውን አፍሪካ ጨምሮ ምስራቁና ምዕራቡ የአህጉሩ ክፍል የአውሮፓና አሜሪካ ቀጥረኛ ሽምቅ ተዋጊዎች ሲያምሱት መኖራቸውን ታሪክ ላይ ሰፍሮ እናገኘዋለን። ወደው እስኪጠሉ ድረስ እንዳሻቸው ተጨማልቀውበታል። እንደ ምሳሌ ለመጥቀስ ቢፈልግ እንኳን ዩኒታ ተብየውን እድሜ ጠገብ የአንጎላ አማጺ ቡድን ቀዳሚውን ቦታ ይዟል። ከዘመነኛው ቦኮ ሐራምና አልሽባብ ቡድኖች ቀደም ብለው የነበሩት ደግሞ የሎርድ ሬዚስታንስ አርሚ በዚያች ምድር ተፈጥረው በዚያች ምድር ላይ የሰሩትን ሲሰሩ ቆይተዋል። አልሽባብ ምስራቁን ክፍል ሲያተራምስ፣ ቦኮ ሐራም ደግሞ መካከለኛውንና ምዕራቡን ይዞ መላው አፍሪካን ሲነጥ መቆየቱን የዓለም ሕዝብ ያውቀዋል። እድሜ ለምዕራባውያንና ያለ የሌለውን ግልጥና ስውር ግፍ ሲያወርዱብን ሳለ ርኅራሄ እየሸሻቸው እንደነበር ራሳቸው ደህና አድርገው ያውቋታል። የአንጡራ ሀብት ረሀብተኞች የሆኑት እነኚሁ ሀያላን ሀገራት ሀያልነታቸውን ተጠቅመው አፍሪካን ያላደረሱበት ግፍ የለም። ዋና ፍላጎታቸው ይህ ነበርና ከሚበቃቸው በላይ ያልፈጸሙት በደል ላለመኖሩ ማንም እርግጠኛ አይደለም። የአልማዝ ማዕድን ሳይቀር የዝሆን ጥርስና ሌሎች የከበሩ የተፈጥሮ ሀብቶች ወደ አገራቸው የቻሉትን ያህል አግዘዋል። ከሁሉም የሚገርመው ደግሞ እያራቁ የሚሰውሩትን የአፍሪካን ሀብት የሚመዘብሩት የአፍሪካ ፖለቲከኞችና መሪዎች እያቀረቡ እንደነበር የሚታወቅ ነው። የአፍሪካ ደናቁርት ፖለቲከኞችና እብሪተኛ መሪዎችም ነጭን መታገል ውርደት እየመሰላቸው ህዝብን ለባርነትና ሀብቱን ለባዕዳን ሲያቀርቡ ኖረዋል። አፍሪካውያኑ ይህን ሲያደርጉም እንታገልለታለን የሚሉትን ህዝብ እንኳ ላፍታም ቢሆን የፈሩ ሳይመስሉ ነው። መቼም ጥሎብናልና የሆነው ነገር ሁሉ ሲሆን እንዲሆን የሻትነው ሁሉ እየቀረ ባልፈለግነውና ልንፈልገው በማይገባን ስቃይ ቁም ስቅላችንን ስናይ ቆይተናል። በአንድ በኩል አማጺያኑ፣ በሌላ በኩል ደግሞ የየሀገራቱ አምባገነን መሪዎች አንጡራ ሀብቱን እየመዘበሩ ህዝብን ከድህነት አረንቋ ውስጥ ከተውታል። ይህ ሲፈጸሙ ሳለ ደግሞ ሀገራቸውንና ህዝባቸውን ላፍታ እንኳ ወደ ኋላ ዞሮ ማየት አልቻሉም። የአፍሪካ ህዝብ በድህነት እየማቀቀ በህዝብ ስም በረሃ የሚወርዱት የይስሙላ ታጋዮች ህዝባቸውን በጦርነትና በስደት እያስጨረሱ አገራቸውን ለከፍተኛ የኢኮኖሚ ውድቀት መዳረግ ብቻ ሆኗል ስራቸው። ላይቤሪያ፣ ሶማሊያ፣ ኮንጎ፣ ኡጋንዳ፣ ሱዳንና ኢትዮጵያ በዚህ ሁኔታ ሲጎዱ፣ ኢትዮጵያን ጨምሮ ግብጽና ሊቢያ ደግሞ በአምባገነኖች ጡንቻ ሲደቆሱ ኖረዋል። የአፍሪካ ችግር ውስብስብ ነው። ፖለቲካው የተወላገደ ሲሆን ፖለቲከኞቹም በዚያው ልክ ጠማማዎች ናቸው። መንግስቱ ኃይለማርያምና መለስ ዜናዊ፣ አልበሽርና ኢሳይያስ አፈወርቂ የኢዲያሚን ታናሽ ወንድም ሆነው አያሌ ዓመታትን ዘልቀዋል። የነኚህ አረመኔ አምባገነን መሪዎች የበላይ ጠባቂ ሆነው የኖሩት ደግሞ አሜሪካን አንድ ብሎ ምዕራባውያንንና አረቦች ተከታዮች መሆናቸውን አለመስፋት ተገቢ ነው። ሁሉን አቀፍ በደል ፈጽመው ሲያልፉ ጠንቃቸው ደግሞ እስካሁን ድረስም የአፍሪካ አበሳ ሆኗል። በመሆኑም የቅጥፈት ፖለቲካው ያመጣው መከራ አፍሪካን ለድህነትና ለኋላ ቀርነት ሲዳርግ፣ ቀጠናውን ደግሞ በብጥብጥ እንዲቆይ አድርጎታል። ይደግሞ ፈረንጆቹ ብዙ ትረው ተሳክቶልናል የሚሉት ግባቸው ሆኖላቸዋል። ሌላው ቢቀር አህጉሩን የብድር ዕዳ ተሸካሚ ለማድረግ የሄዱበት ርቀት አስገራሚ ነው። ይበዚኛው ሲሆን በሌላኛው በኩል ደግሞ አንድ ነገር አለ። የኢስሙላው የትጥቅ ትግል አገርን አስገንጥሎ ሕዝብን ለዘመናዊ ስቃይ መዳረጉንም በዚሁ ዘመን ታይቶ ያለፈና አሁንም ያለ አጸያፊ ክስተት ሆኗል። ኢትዮጵያን፣ ኮንጎንና ሱዳንን እንደ ምሳሌ መውሰዱም ለዚሁ ተግባር ማረጋገጫ ይሆናል። በሕዝብ ስም ምክንያት ለትጥቅ ትግል ጫካ የገባ ሁሉ ለሕዝብ ሳይሆን ለቡድናዊ ፍላጎት መሆኑ አማጺ ሆነው ኖረው መንግስት የሆኑትን ቡድኖች ማየት ይቻላል። ወያኔና ሻዕቢያን ጨምሮ የሱዳኑ አማጺ ተብዬ ቡድን እንደዋና መጣቀሻ ቢወሰዱ መልካም ነው። ሻዕቢያም ሆነ ወያኔ ለኤርትራና ለትግራይ ሕዝብ ሳይሆን በዝምድናና በአካባቢ ልጅነት ተዋቅረው ከደደቢትና ከናቅፋ ምሽግ ውስጥ ከወጡ በኋላ የፈጸሙትን ወንጀል ሁሉ ማየት በቂ ነው። ለራሳቸው ተፈጥረው ለራሳቸው ከኖሩ በኋላ የሞቱት ሞተው ያሉት ደግሞ መንገዳቸውን በዚያው መልኩ ቀጥለዋል። ከዚህ ጋር ተያይዞ ፍጥጥ ብሎ የቀረ ነገር ቢኖር ግን የትግራይም ሆነ የኤርትራ ተብየው ሕዝብ እንደ ሱዳኑ ሕዝብ ሁሉ መከራን እየከፈለ መኖሩ ነው። ሱዳን በአሁኑ ሰዓት በምን ደረጃ ላይ እንዳለች ዓለም በሙሉ ያውቀዋል። ስደት፣ ረሃብ፣ በሽታና ሞት ያችን ምድር እየታገሏት ይገኛሉ። ኢትዮጵያ፣ ኤርትራ፣ ሶማሊያና ኬንያም ቢሆኑ በዚሁ ልክ ናቸው። አምባገነን መሪዎችንና አስመሳይ የትጥቅ ትግል አራማጅ ነን በሚሉ አካላት የሚመጣው የቅጥፈት ፖለቲካ መዘዙ ብዙ ሆኗል። ይህንንም ሀቅ አሁን ሱዳንና ኢትዮጵያ ላይ የሚፈጸመውን ግፍ አይቶ መረዳት ይቻላል። ዛሬ ላይ የኤርትራንና የትግራይን ሕዝብ ተገና አድርገው ኢትዮጵያን አድምተው በየጊዜው ከሚያመረቀዝ በሽታ ላይ የጣሏት ለመሆኑ አከራካሪ እየሆነ አይደለም። በተለይም ደግሞ ኢትዮጵያ ከከፋ በሽታ ላይ ወድቃ በጣር ላይ መሆኗን ሸኔን ጠይቆ የማይረዳ ዜጋ ካለ አብይ አህመድ ምን እየሰራ እንደሆነ ለማወቅ ተቸግሯል ማለት ነው። ዞሮ ዞሮ በፖለቲካውም ሆነ በትጥቅ ትግሉ ረገድ ህዝባዊነትን ተላብሶ የህዝብን እንባ የጠረገ ኃይል አፍሪካ ምድር እንዳልነበረና እንደሌለ በእርግጠኝነት መናገር ይቻላል። ምናልባትም ማንዴላ መራሹን ኤኤንሲ ቡድን መጥቀስ ከተፈለገም ሊነገር ከሚከብደው የማንዴላ መስዋዕትነት አንፃር እንደሆነ ማየት ይቻላል። ማንዴላ ከነጮቹ አእምሮ በላይ የላቀ አእምሮ ባለቤት መሆኑን እየመረራቸውም ቢሆን እንግሊዞች ይገልጻሉ። ከዚህ ባለፈ ግን ከኢትዮጵያዊው ኢሃፓ በስተቀር ማንኛውም አማጺ ሆነ የፖለቲካ ፓርቲዎች የሀገርን ሀብት በመዝረፍ ተጠምደው የኖሩ መሆኑን ከላይ አስምሬበት አልፌያለሁ። ይህ ብቻም አይደለም። የሀገር ክብርን ለፈረንጅ እየሸጡ የአፍሪካ ሕዝብ ቀና ብሎ እንዳይሄድ ደንቃራ የሆኑበትንም ታሪክ ጨምሮ ማየት ይቻላል። ይህን አልፈጽምም ብሎ ፍዳውን የሚከፍለው ኢሃፓም ዓመታትን የዘለቀ መከራ እየከፈለ የኖረው ከዚህ የተነሳ መሆኑን አባላቱና ደጋፊዎቹ ያውቁታል። የአገር ልጅ ተወልዶና አድጎ ለቁም ነገር በመብቃት ፈንታ የአገር ጠላት ሆኖ ሲነሳ ሻዕቢያንና ወያኔን ከአልሽባብ ጋር ደርቦ መታዘብ ይቻላል። ቦኮ ሐራምን ጨምሮ አልሽባብንና ኦነግ ሸኔን እንደ ምሳሌ መጨመር ከተፈለገም እንደዚሁ ነው። ዜጎቻቸውን አግተው በስውር ግፍ የፈጸሙ የጋኔን ጭፍራዎች መሆናቸውን ሸኔንም ሆነ ቦኮ ሐራምን መጠየቅ ሳያስፈልግ ሁኔታውን አይቶ መገንዘብ ይቻላል። ዜጋን እያገቱ የነጻነት ታጋይ ለመሆን ማሰብ ማለት የትኛው ፍልስፍና እንደሆነ ግልጽ ባይሆንም ለትንታኔው ኢሃፓን መጠየቅ ይቻላል። ኦነግ ሸኔ በንጹሃን ደም ሰክሮ መሪውን ታንዛኒያ ለውይይት ሲያቀርብ አብይ አህመድ ከሸኔ በላይ ሸኔ ሆኖ መክረሙን ማንም ሊረዳ ከፈለገ ሐቁ ይህ ነው። ኢትዮጵያን ሽባ አድርገው ቃሬዛ ፍለጋ አገር ለአገር እየተራወጡ ውለው ማደራቸውን በሰፊው እያየን ነው። ይህን ደግሞ ድመት መንኩሳ አመዷን አትረሳ በሚለው መጣጥፌ ላይ አስፈሬያለሁ። በባዕዳን አገራት የሚደገፈው ይህ የከፋ ቡድን 4 ኪሎ ገብቶ አገር እያተራመሰ መሆኑን የገለጽኩበት መጣጥፌ ደግሞ የዚሁ አካል ነው። ይህን የመከራ ገፈት የሚቀምሰው ደግሞ ያው የፈረደበት አማራ ለመሆኑ ፈረንጆቹም ጠንቅቀው ያውቁታል። የሰው ደም አፍስሶ መጠን የሌለውን ግፍ የሚያወርደው ይህ አረመኔ ቡድን ከጀርባ በርታ የሚለውን ደጀን ያገኘ ይመስላል። ከሁሉም የሚያሳዝነው ደግሞ ነጮቹ የሚሰሩት ደባ ቀላል ያለ መሆኑን ያክል ስውር ተንኮላቸው የማይገባው ዜጋ ቁጥሩ የትየለሌ መሆኑ ነው። ያለፈው አልበቃቸው ብሎ ደም ተግቶ ደም እየተፋ 4 ኪሎ የገባውን የማፊያ ስብስብ ኢትዮጵያን እንዲያጠፋላቸው በኢትዮጵያ ስም ብድር ለመስጠት ፈቃደኞች እየሆኑ ይመስላል። በዚህም ሳቢያ ትግል አድማስ የለውምና በኢትዮጵያ ላይ እየወረደ ያለውን ግፍ ለማስቆም ያስችል ዘንድ ለነገ የማይባል ተግባር ዛሬ ላይ ልንፈጽም የግድ ብሏል። ኢትዮጵያ ምድር ላይ ቋጠሮውን የሚፈታ የማይመስል ውስብስብ ችግር አለ። ፖለቲካው ኢኮኖሚውን በጁዶ ዘርሮ ለመጣል ምንም ያክል አልቀረውም። ካለፈው ዘመን የሌሉና ከመጪው ዘመን ደግሞ የማይኖሩ የሚመስሉ ቡድኖች አብይ አህመድን ከበው መራወጥ ይዘዋል። የኢሃፓን አንጃዎች ጨምሮ አብን፣ ኦፌኮ፣ ኢዜማ፣ ኦነግ፣ ሻቢያና ወያኔ በዋናነት ይተከሳሉ። ሌላም እንጨምር ካል መጨመር እንችላለን። ነጻነትን በመረረ ትግል ማምጣት የማይፈልግ ግዞተኛ የህዝብ ክፍልም ሌላኛው ችግር ነው። ፈሪ ህዝብ የጀግና ታጋዮች ቀበኛ ነው። ባንድ በኩል ፍርሃት የኋሊት እየነዳው ሲርበተበት የሚኖርና በሌላ በኩል ደግሞ አልጠግባይ ሆዱ አሸንፎት ለሆዱ ያደረ መጋዣ የህዝብ ክፍል እንዳለም አለመርሳት ተገቢ ነው። ፍርሃት ነግሷል። ፈሪ መሪ ህዝብን በመላሱ ያስፈራራል ይባላል። አብይ አህመድ ጉልበቱ ከመላሱ ላይ ነው። በሚንጫ ጀምሮ ድሮን እስከ መግዛት ድረስ የደረሰውም ከዚሁ ፈሪነቱ የተነሳ እንደሆነም ማንም ጤናማ ህሊና ያለው ሁሉ ሊረዳው ይችላል። አባቶች በጦር በጎራዴ ክንዳቸውን በወራሪ ኃይል ላይ ያሳረፉትን ያክል ይህ አሳፋሪና ወራዳ ግለሰብ ደግሞ ሰው አልባ የጦር አውሮፕላኑን በራሱ ህዝብ ላይ ሊያደርግ ዝግጅቱን ጨርሷል። ፈሪና እርብትብት መሪ ግራ የተጋባ ህዝብን ካገኘ ልቡ የደነደነ አምባገነን ይሆናል የሚባለውም ከዚህ አንጻር ነው። ይህ ደግሞ አሁንም በአብይ አህመድ የረከሰ ሰብእና በኩል ይገለጻል። በመሆኑም ይህን የመሰለውን ቀውስ ለማስወገድ ትውልደ ኢትዮጵያዊ የሆነና ኢትዮጵያን የሚወድ የአገሪቱ ዜጋ ሁሉ እንደ ከዚህ ቀደም ሁሉ በዚህ ጉዳይ ላይ የመረረ ትግል ሊያደርግ የግድ ይላል። ብአዴን የሚባል ካለማይቆጠር የሙትቻ ስብስብ አማራን ለማጥፋት የተነሳውን ወሮ በላ ሽፍታ መመከታቀቶት ህዝቡን አሳልፎ ሰጥቷል። አማራ በየቀኑ እንደ ቅጠል እየረገፈ ሳለ በአዴኖች የሚሆኑትን ነገር ሁሉ ማየት ደግሞ ከልክ እያለፈ ነው። አስማት አይሉት መተት አብይ አህመድ ያስነካቸው ነገር ባይታወቅም በህልም ዓለም ያሉ ይመስላሉ። ምን እንደሚያስቡም እንኳን በቅጡ አያውቁትም። የሚይዙትንና የሚጨብጡትን አጥተው ከመደነባበራቸው የተነሳ የአብይ አህመድ ስም ሲነሳ የሆነ መንፈስ ይሰርጽባቸዋል። ያ መንፈስ ደግሞ አንድ ነገር አለው። ህዝባዊነት ብሎ ነገር አይታሰብም። ህዝብን መግደል እንጂ ለህዝብ ብሎ መሞት በበአዴኖች ዘንድ ከቶውንም ቦታ የለውም። ጌትነትን ጠልተው ሎሌነትን ሲወዱ ሳለ በአብይ አህመድ መስተፋቅር ደነዘዙና ከሰውየው ጫማ ስር ተነጠፉ። ከፍ ያለውን ህዝብ ዝቅ እንዲል ያስደረጉ እነርሱ መሆናቸውንም እንኳን እስካሁን ድረስ መረዳት ያቃታቸው ይመስላል። ይህን በተመለከተም ተዋርደው ባዋረዱን መጠን ውርደታቸው አምሳያ የሌለው መሆኑን በአንድ ወቅት መጣጥፌ ላይ እንደጠቀስኩ አስታውሳለሁ። የባዴኖች ደዌ መድኃኒት አልተገኘለትም። በመለስ ዜናዊና ጭፍሮቹ ሲቆስድ የነበረው ህሊናቸው አሁን በአብይ አህመድ ደግሞ መድማት ጀመረና መቃዠት ይዘዋል። ሰብእናቸውን አራግፈው ውርደትን ሲሸከሙ ደግሞ ሌጣ መሐይሙ ሁሉ እየተፈራረቀ ይጭናቸው ገባ። የናቁትንና የረሱትን ህዝብ ፈርተው ውሎና አዳራቸው በተቀቀን ላይ እንደሆነ እየታዘብንም ነው። ያ ህዝብ ለነርሱ ያልሆነላቸው ነገር አልነበረም። يترابنا يتسدده بقدلتنا بس قدلت متن موتن نكو كبزو موت تدقوات شو نوروال يوننجي لزياهز ولتاو يهفننا كتنان تباسو كهادي هونو ساكلو لميت أفسوت شراكوش أفالفو ستوتال يكتفت بوليتيك عمالت وتيتو يهنو إيهابان كدو ويانين بامل لكو ماغس إيهابان موانا هزبن أسفجتو يكتفت بوليتيكا چون سيار رامدو باغر كوسلاي كفتن يون درشال موساج على منتوم زاري لاي ما تافيا أتراتشو بيدنا بابرو يزروسن ماجهد يكدي لادنا يميهونو نگر يه بچانو سو يزرعون ياشدال تبلوال النشم اللي سابدسانا يتفات مانا جرو ابي يهمد يمي مروت ياكسيون تقات ترفو اگرن لكي سارانا هزبن لسكاي مدارك بچا خنوال بولت تبرو مقومي الچالو ياغريتو اكونومي بچگين تكالا يدگا في مسل ابي يهمد يچگين گودگوار في مسي تايال ابي يهمد لچگين بچام سايحون لاغرو لجوچم تلق گرگوادن يمقفر لمد اللو يهم بأمارة هزبلاي يكفت يالو يالكت زمچا وانا مصايانو يكتفت بوليتيكان بمسترات اتوبكول يقلسب اسكاون كنبروت وشتام ييتيب ياماريوش يلك يباسه هنوال كترا ونبدنو يلك متان يلي لو وشتو ليتيب يا مكراي هنا متوال وشت يمايتا كتو كليتام فطورناو يكتفت بوليتيكا عند النزيه نتوچن گلسابوچ سيفلق يا حق بوليتيكا راماجوش دگمو بويه وهلي بيتو اندي ماققو هونوال يا حسد بوليتيكا بالبيتوچ سيفلسموت ينوروتم يهننو نو ابي احمدني مفصلو دوما امباگننوچ بسگنت لاي سيندلگقو يا حزب لجوش دگمو بيما سقايا سفراو ابسا مقطراچون انزنگاو يه يميونهو گن لتقيت گيزي نو يحق بوليتيكا بقرات تاقايو چوى مكان ينت زلاكي فرين سيافرا يحسس بوليتيكا ودقمو بنچي چوك انزرون دمبكار كاللفو تاريكو مردات يقبال يخ بندهن دال ديهوننا كترا شفتاين نسج انقلات بالبيتي هونو ابي يامد ترا يهونو امرو يلال لاي مسلال يميادر قونا قرهولو كاللفو يكتل لمهونو ياد تراد ترال ابريتوم هون سوور تنقولو كاللفو قار ايتمساس سلايد اللم باقوارج يادجاو ونجرنيان نتو باقوارج كادجاو يمويا علوا دكتر نتو يمتاي مسلال دزيم ساهوناي كارم فانون كمدرقس ساتفالو بايهونو مغنيتو يدقمو يمميه تالم يسو يو كشت مهونو نو بهك من ناقال يميطارا عن يهم ملكة تاله ديافوروسي سيبالال يملكة كفتن يابهونو يتوسنو بشتاوش لاي يميطاي سيهون بلاب مزفك يميل سياميون ياغن يقالنو بأبي يهمدنا بساقتيب آدين دن قروش لا يميتا يوم إيهو ملكتنو بكفايش انكس بشتا لاي بمهونات شمكنيات بلاب يتزفك ويادرالو ليليتون سيكاشو عدرو نغاس لاي دبرتا شوائطالنو يهزب لجيهونو فانو انديه ياسچنقال انديهم ياسطببال على وقتم من جيلغمو بكمم ياسشنال بهزب فكر يتقاتلو فانو يكبت من غايهونون اهديد افرو لمغرف بالو على مانسار يبعد دين وشاوچنم شراتشون ياسقلفاتشون دهونه سمونن يونا كرار مايت يتشالال شنكت فرهاد دنگات الناس غات تدبلالكو ياسق اياتشو يزوال فانو يامارا هزب لج انجي دنبرت سويمتا يكبت زرافين دالهونه لتاوك يقبال بمهنوم إن قرات يهز بلج ما تفات كرتو من كاتن دم مايشان كوديهو مردات ماس كدام مالكامنو يزايهون كرتو بيها بامهون بفانو لاي لمزمت بميستاد كدومتان شاكمو يبزا مكرا اقزازو لاي اندميهون مقنزابي قبال يها بامهون فانو بمررو تقاردواتشو يكيبين تنساي سايرسرو تقلاتشون آقوموم يها بامنا يفانو تقل ينبرككي ياسكدو ياللو عبي يهمد انقوانس يمي سراون كرتو يمي ناقرون مياه تفاو سلهونا يبل بلنال فانون لما تفات كفلقة مجمريا راسوننا قبرا بروكو الماتفاتين وربتال ارسوننا يحسس بوليتيكار راقابيو چهونو قبرا بلاو چهو متفات كچالو የህዝብ ገንዘብ የሆኑት ፋኖች ጉዳይ ቀላል ነው። ዲሞክራሲን ፍለጋ የሚንከራተቱት ደልቷቸው እንዳልሆነ ማንንም ያውቃል። ጠግቦ በረሃ የወረደ ወይም ጫካ የገባ ፋኖ የለም። የአማራ ህዝብ የድርብ ጭቆና ባንገፈገፈው መጠን ፋኖ ተርቦና ተጠምቶ ዱር ቤቴ ብሏል። ፋኖ ማቄን ጨርቄን ሳይል ተጠልሎ የወጣ መሆኑን አብይ አህመድ ቢረዳ ኖሮ ብዙ ባልተጋተረ ነበር። ለኢትዮጵያ ህዝብ ጠንቅ የሆኑት ሽፍታዎች ወድመው ዳኝነት ከተገኘ ፋኖ ከጠመንጃ ጋር ጉዳይ የለውም። ለምን ከተባለ ራሱ ወዶና ፈቅዶ ሊመራው የሚገባው የግሉ ህይወት አለውና ነው። ይህን የግሉን ህይወት ትቶ ለህዝብ ሲል መከራ መክፈሉ ኃጢአት ከሆነበት የብልጽግና መራሹን ጽድቅ መጠበቅ ደግሞ ለግብረ በላዎቹ ይሆናል። የንጉሥ ኃይለ ሥላሴን ጨምሮ የመንግስቱ ኃይለ ማርያምንና የመለስ ዜናዊን ግብረ በላዎች በኖሩት ልክ ቁናው ተሰፍሮ ዋጋቸውን ከፍለዋል። ዛሬ ይህን የማይገነዘብ ዜጋ ካለ በገቢር መሞቱን ማወቅ ተገቢ ነው። በሌላ በኩል ደግሞ ነገ ምን ሊያደርጉት እንደሚችሉ በማያውቀው ሁኔታ ላይ ያለው አብይ አህመድ በዙሪያው ያለውን አደገኛ ቡድን ትቶ ትኩረቱን አማራ ህዝብ ላይ አድርጓል። የክዳት ባለቤት ነውና ያመነውን ህዝብ እርግፍ አድርጎ ትቶ ጥርሱን በዚያ ህዝብ ላይ ለመንከስ ጊዜ አልወሰደበትም። ይህ ደግሞ አንደኛው የሰውየው ድንቁርና መሆኑ ነው። ድንቁርናው ምን እንዳስከተለበት ለማወቅ ያስችልም ዘንድ ግብዝነቱንና ጭካኔውን አይቶ መፍረድ ይቻላል። ግብዝነቱና ጭካኔው የመጣው ደግሞ ፍርሃትና የበታችነት ስሜት ተደበላልቀው ስጋት ላይ ስለጣሉት እንደሆነ አሁንም ጭካኔውንና ግብዝነቱን አይቶ መፍረድ ይቻላል። ሲያዝ ጭብጥ የሚሞላው ይህ ከንቱ ሰው ኮሽ ባለች ቁጥር የሚደነግጠው ሰውነቱን ማስተዋል የሚያቀተው ይመስላል። ማናለብኝነትን ጨምሮ ቁጣና ንቀትን ንዴት በሚያከስለው ፊቱ ላይ ማስተዋል ይቻላል። የተማመነውን በውል ሳያውቀው ማን ይነካኛል የሚል ግብዝ ሰው ሆኗል። ለዚህ ሁሉ ሰበቡ በተፈጥሮና በትምህርት ያልተወገደው ድንቁርናው ሲሆን ውጤቱ ደግሞ የህዝብ ጠላት ሆኖ እንዲወጣ መሰላል ሆኖታል። በዚህም የተነሳ ከመጠን ባለፈው ጭንቀት ምክንያት ያለ የሌለውን የክፋት እርምጃ በመውሰድ ፋኖን አጥቅቶ በአማራ ህዝብ ላይ ሊዘምት አራቱንም ማዕዘን ወጥሯል። ከአብይ አህመድ አሊና ከኢትዮጵያ ህዝብ ማን እንደሚረታ በቅርብ የምናየው ጉዳይ ስለሆነ ይህ ብዙም አያስጨንቅም። የኢትዮጵያ ህዝብ መጋኛ ግለሰብ ማስወገድ ጠልቶ ባርነትን ከወደደ ግን በግዞት መማቀቁና የበሻሻው አብይ ደግሞ በዙፋን ላይ መንደላቀቁ አይቀሬ ይሆናል። በዚህም አኳያ ቀሪው የኢትዮጵያ ህዝብ የአማራን ህዝብ አግዞ ይህን የነጻነት ትግል በማፋፋም ሳናስበው ከመጡብን አውሬዎች ነጻ እንደምንወጣ ተስፋ አለኝ። ይህን ተከትሎም አብይ አህመድ በተባበረ የህዝብ ክንድ ተደቁሶ እንደሚጠፋ አንዳችም ጥርጥር የለውም። አሁን ላይ እያስተዋል ነው ያለነውም ይህ ነው። ህዝባዊነትን የተላበሱት ነበልባል ፋኖዎች አማራንና ኢትዮጵያን የሚሉ የማህበረሰብ ክፍልን እያስተባበሩ ትግላቸውን ቀጥለዋል። በመሆኑም ማንኛውም ኢትዮጵያን የሚሻ ህዝብ ሁሉ ሁለንተናዊ ትግል ለማካሄድ ይረዳ ዘንድ የተባበረና የተቀናጀ ድጋፍ ለኢህአፓና ለፋኖ መስጠት እንደሚኖርበት ከወዲሁ መረዳትን ይጠይቃል። ይህ ደግሞ መሰረታዊ ሀቅ ነውና እውነታውን በዚህ እንያዘው። ከዚህ በተረፈ ያለ እድሜው የመጣበት ድንቁርና በእጅጉ ከመባሱ የተነሳ ሊመጣበት የሚችለውን ዕዳ ማየት ተስኖታል። መንግስቱ ኃይለ ማርያምን የጣለው ከህዝብ ትግል በተጨማሪ እነ ኮሎኔል ተስፋዬ ወልደ ስላሴ እንደነበሩ ቢያውቅ ኖሮ የኦነግ አዛውንቶችን መፍራት ነበረበት። መንግስቱ ያን ትውልድ ሲቀጭ ስልጣኑን ቦርቡረው የገነደሱለት በዙሪያው የኮለኮላቸው ግንደ ቆርቆሮችም ጭምር እንደነበሩ ታሪኩ በስውር ተጽፎ ተቀምጧል። በአቅም ማነስ ምክንያት የሚንገላታው አብይ አህመድም ይህን ነው መረዳት ያቃተው። ይህ ካልሆነ ግን ዕጣ ፈንታው የተጠቀሰው ሊሆን እንደሚችል ግምት ማስቀመጥ ይቻላል። በሬ ካራጁ እንደሚባለው ሰውየው ካራጆቹ ጋር ያለ መሆኑን የሚያውቅ አይመስልም። ፋኖን ክዶ ኦነግን አምኗል። የማያዋጣ ጸሎት ለብራቅ ይሰጣል እንዲሉ የሚያዋጣውንና የሚያዋጣውን አወገዘና የማያዋጣው ኦነግን አምልኮ ሲደናቆር እየታየ ነው። የዚህ ውጤት ምን ሊሆን እንደሚችል መተንበይ ቢከብድም ስጋት ማስቀመጥ ግን የሚቻል ይመስለኛል። ዞሮ ዞሮ አይሳካ እንደው እንጂ በዚህ መልኩ የሚሳካ ቢሆን ኑሮ ትልቅ ገለገል ነበር። አብይ አህመድንና ተከታዮቹን የመሰለ ነቀርሳ መገላገል ማለት ለኢትዮጵያ ትልቅ ፈውስ እንደሆነ ማንም ሊክደው አይችልም። ተወደደም ተጠላም ኢትዮጵያ በጠና ታማለች። ይህን የማያምን ዜጋ ካለም የድንቁርና ድንቁርና ተጭኖታል ለማለት ያስችላል። መረን የለቀቀ አፈናና ግድያ በምድሯ ላይ ተንሰራፍቷል። በቡድን የተደራጀ መንግስታዊ ስርዓት አልበኝነትም ያንኑ ያክል አገሯን ያምስ ይዟል። ዜጋ ተስፋቶ ጨለምተኝነት ውስጥ እንደወደቀም ማስተዋል ይቻላል። ይህ ሁሉ የሆነ ሳለ የሚፈጽመውን ወንጀል ተገን ያደረገው የኮሎኔሉ እብሪት ወሰን እያጣ ሄዷል። አንድ ጊዜ ትዕቢት፣ ሌላ ጊዜ ደግሞ ፍርሃት የሚቀላቀሉበት ይህ ሰው አእምሮ ብቻ ሳይሆን ተክለሰውነቱም መቀያየርን ይዟል። ይህን ከላይ ለመጥቀስ ሞክሬያለሁ። ኮሽ ባለ ቁጥር የሚደነግጠው አካሉ በትዕቢት ሲሞላ ከሚናገረው አንደበቱ ጋር እየተጣረሰበት የሰው መፈራረጃ ለመሆን እየበቃ ነው። የትዕቢት መጨረሻው ደግሞ ውርደትን ተከትሎ ሞት ነውና የአምባገነኖች ሞት ከሞቱ ያሟሟቱ እንዲሉ አሟሟታቸው የከፋ ነው። አሜሪካኖቹ ኦሮሞማን በግራና ወያኔን ደግሞ በቀኝ ክንዳቸው ደግፈው ኢትዮጵያን ማጥቀቅ ይዘዋል። ኢትዮጵያን ማጥቀቅ የሚችሉት ደግሞ ፋኖንና የፈረደበትን ኢህአፓን ማስወገድ ሲችሉ እንደሆነ ቆርጠው ተነስተዋል። ይህን አቋም ደግሞ ቀደም ብለው ይዘውት የኖሩት ስለሆነ ለኢህአፓ ግልጽ ነው። ኢህአፓን ስሙን ያልሰሙ ሰጥተው በሳሉት መጠን ፋኖን ደግሞ ኢማቹር አርሚ እያሉ መሳለቃቸውን እየታዘብን ነው። ፋኖ ያልበሰለ ሰራዊት ከሆነ ያባት የእናቱን ሳይቀር የወንድሙንና የእህቱን ደም አፍሶ የሚፎክረውን ሸኔ ምን ሊሉት እንደሚችሉ ራሳቸው ይወቁት። ነጮች ምንጊዜም ቢሆን በሩቅ ሆነው የሩቅ ስም መስጠት ልማዳቸው ነው። ሴራቸውም አንድ ጊዜ በርቀት ሌላ ጊዜ ደግሞ በቅርበት እያደረጉ በአፍሪካ ሕዝብ ላይ በደል ጎንጉነው ሲፈትሉ ኖረዋል። የዚህ አይነቱ ዓላማቸው ደግሞ ሲያይን ጨምሮ አምባገነን ገዢዎችና ቱጃሮች፣ ረካሽ ምሁራንና የፖለቲካ ሰዎች ግንባር ቀደም ገንዘቦቻቸው ናቸው። ብዙውን ጊዜ በእነኚህ አካላት የሕዝብ ትግል እየተደናቀፈ እንዲቀርና ነጻነት እንደ ሰማይ ሲርቀን እንዲኖር ያልተጓዙበት መንገድ የለም። ከሁሉም በላይ የሚያሳዝነውና የሚገርመው ነገር ደግሞ የአፍሪካን ሕዝብ ለማጥቃት ሲነሱ የራሱን አንጡራ ሀብት እየተጠቀሙ እንደሆነ ሊቢያን ማስታወስ ተገቢ ነው። ዓላማቸው ወጥ የሆነና የምዝበራም ሆነ የአፈና ዘዴያቸው ግን የተዝረከረከ የሚመስል ውስብስብ ገጽታ አለው። ያማለይ በአህጉሩ ላይ አብይ አህመድን የመሳሰሉት ባዶ ቀል መሪዎችን እየተጠቀሙ ያልፈጸሙት ስቃይ እንደሌለ ከወዲሁ ማወቅ ይጠቅማል። ያሰቡትን ካልፈጸሙ ረፍት የማያገኙት ምዕራባውያን በቀጥታም ሆነ በተዘዋዋሪ ዘምተው ጠላት ያሉትን አካል ድል ማድረግ ቀዳሚ ምኞታቸው ነው። ይህ ሳይሳካላቸው ከቀረ ደግሞ አገር አበጣብጠው ሰላም ከነሱ በኋላ ከደሙ ንጹህ ነኝ ማለትን የተካኑበት ይመስላሉ። ምሳሌ ማንሳት ከተፈለገ ሶማሊያ ምድር ውስጥ ገብተው እንዴት እንደወጡ የቅርቡን የአፍሪካ ታሪክ ማስታወስ ይበቃል። ያ ጣልቃ ገብነታቸው ሊያስተምራቸው ቢችል ኖሮ ዛሬ ላይ ያንኑ ለመድገም አፍሪካ ምድር ውስጥ ባልተልከሰከሱ ነበር። ነገር ግን ያረጀ የኢምፔሪያሊዝም ቅዠት ከውስጣቸው አልጠፋምና ኢትዮጵያዊውን ቅዠታም ኮሎኔል የመሰሉ የአፍሪካ አምባገነኖችን እየያዙ አህጉሩን የደም ቀጠና በማድረግ ላይ ይገኛሉ። ከላይ ከፍ ብዬ እንደገለጽኩት የአህጉሩ ሀብትን ለመዝረፍና በአፍሪካ ምድር ላይ አድራጊ ፈጣሪ ለመሆን በማሰብ ንፍጥ መሪዎችን ማናፈጥ ይዘዋል። ከመሪ ተብዮቹ መካከለም የኛው ወራዳ ጠቅላይ ሚኒስትር በቁንጮነት ይገኛል። ይህ ደግሞ እጅግ አሳፋሪ ተግባር እንደሆነ መታዘብ የግድ ይላል። ይበንዲ እንዳለ ሆኖ ሀያላ ነገራት ህልማቸውን ለማሳካት በገቡበት መጠን መውጣት እስኪያቀታቸው ድረስ ተፈትነውበታል። ይህን ደግሞ ሶማሊያ፣ ኢራቅ፣ አፍጋንና ሊቢያ ከላይ ተቀሻለው የያገራቱን አንጥራብ ተዘርፈው የወሰዱትን ያክል ድርብ የውርደት ካባ ተከናንበው እንደወጡም ታሪክን ማስታወስ ይቻላል። አሜሪካ ሶማሊያ ምድር ላይ የወታደሯን ሬሳ በመኪና አስቆጥታለች። እንግሊዝ፣ ጣሊያን፣ ፈረንሳይ፣ ሩሲያና ሌሎች የአውሮፓ ሀገራት የቅርብ የሩቅ ዘመና ተመሳሳይ ታሪክ አላቸው። ሊቢያ፣ ሶሪያ፣ ግብጽና አፍጋኒስታን ምድር ላይ አገሪቱን አራቁታ ለራሷ ውርደትን ለመከናነብ የበቃች ሀገር ብትኖር አሜሪካ ነች። በለንደበላው ራፊ ጨርቅ የወደቀ ኢምፔሪያሊዝሟን ይዛ ስትንገታገት ከበቂ በላይ ያካበተችው ነዳጅ እንጂ ሌላ ነገር የተረፋት አልተገኘም። አናጣቢ ሳይኖራት የአረብ ሀገራትን ነዳጅና የአፍሪካን አንጥራ ሀብት ዘርፋ ለመሞት የቋመጠች ብቸኛ ሀገር ራሷ አሜሪካ ለመሆኗ አብይ አህመድን መጠየቅ ይቻላል። ከዚህ ላይ አንድ ቁም ነገር አለ። በደረጃ አኳያ ለማየት ከተፈካል ተፈለገ በስተቀር የአፍሪካን ደም የሚመጡ የሰለጠኑ አውሪዎች ከአውሮፓና ከእስያ አገራት እንዳሉ ግልጽ የሆነ ታሪክ አለ። ይነስም ይብዛ በጥቂት የአፍሪካውያን ሰዎች ትብብር ብዙሃኑ የአፍሪካ ህዝብ ደሙ ይመጠዝ ዘንድ የማይቀራመተው የልዕለ ሀያል አገራት የዘራፊ የለም። ነገር ቢበዛ ባህያ አይጫንም እንደሚሉት እንዳይሆንብኝ እንጂ ከዚህ በላይ ብዙ ባልኩኝ ነበር። ነገር ግን የማይቀረው አይቀርምና ሐሳቤን ትንሽ ብዬ መልእክቴ ልጨርስ። ከላይ ለመግለጽ እንደሞከርኩት አልሽባብና ቦኮ ሐራምም ቢሆኑ አልማዝና ሌሎች ማዕድናትን ዘርፈው ህዝቡን በማሰቃየት በኩል የላቀ ድርሻ አላቸው። በህዝብ ስም ብረት አንግተው ያዙኝ ልቀቁኝ እያሉ የሀገር ሀብት ወረው ሲግጡ መኖራቸውን የትኛውም የአፍሪካ ህዝብ እንደሚያውቀው ግልጽ ነው። ቁመንለታል ከሚሉት የህዝባዊ ቃል ኪዳን ዓላማ አንጻር በእጅጉ የራቁ ናቸው። የቅርቡን ኦነግ እንደ ምሳሌ ማንሳት ይቻላል። በፈረንጅ እየተጠፈጠፉ አፍሪካ ምድር ላይ የሚጋገሩት አማጺ ተብዮች ሳይበስሉ እየወጡ የደረሱበት አለመታወቁ የዚሁ ተግባር መገለጫ ሆኗል። መጀመሪያ ነገር በህዝብ ፍቅር መንደድን ይጠይቃል። ያን ተከትሎም ጽናትን፣ ቁርጠኝነትን የሰነቀ የታጋይ ወኔ በእጅጉ አስፈላጊ ለመሆኑ ራሱ ታጋዩ ጭምር መገንዘብ ይኖርበታል። እንዲህ ሲሆን ሳለ ነው ራሱን የተወ ታጋይ ለመባል የሚበቃው። ታጋይ ራሱን ከተወ ከህዝብ ጋር ይሆናል። ራሳቸውን ያልተው ታጋይ ተብዮች ደግሞ ከራሳቸው ጋር ይሆኑና ህዝብን እርግፍ አድርገው ትተው ጨዋታቸው ሁሉ ታሪክ ከማይረሳው ወንጀላቸው ጋር ይሆናል። የኛዎቹ አረመኔ ድርጅቶችን ጨምሮ አፍሪካ ምድር ላይ የተፈለፈሉት የፖለቲካም ሆነ የታጣቂ ቡድን ስብስብ በሙሉ ስማቸው በዚህ ተጽፏል። ወያኔ፣ ሻቢያ፣ ኦነግ፣ ብልጽግና፣ አልሽባብ፣ ቦኮ ሐራም፣ ዩኒታና የሱዳኑ ጀሌ ቡድን ሰርተው ያለፉትና እየሰሩት ያለው ሰይጣናዊ ሥራ ይህንኑ ያመለክታል። የህዝብ እልቂትና የአገር መውደቅ ለነርሱ ምናቸውም አይደለም። ህዝብ ለነርሱ ተራ ነገር ነው። ወያኔ በረሃ ላይ ያለ ከሞት አፋፍ ላይ ካለ ህዝብ ጉሮሮ ነጥቆ ሲዘርፍ በጤናው አልነበረም። ያ ድርጊት ዛሬም በአብይ አህመድ ተደገመና ኢትዮጵያ ውስጥ ሁለተኛ አሳፋሪ ድርጊት ተፈጸመ። አብይ አህመድ ለትግራይ ችግረኛ ህዝብ ተብሎ የመጣውን የእርዳታ እህል ሽጦ የኦሮሞማን የችግር ቀዳዳ ደፍኖበታል። ይህ ድርጊት በዓለም ማህበረሰብ ዘንድ ጠንከር ያለ ውግዘትን ሲያተርፍ፣ ኦሮሞማዎቹ ደግሞ የሌባ አይነ ደረቆች ናቸውና ጉዳዩን ከምንም አልጻፉትም።